ከትግለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መጥሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 3 አሰምተን የተግላላ ፕሮግራማችን ፍጻሜ ይሆናል። በቀድሚያ መቃብር ቆፋዩ በሚል ርዕስ በጀመረው የቀረበልን
ስጋን ለቃ ስትሸሽ አንባዋን ለውጣ በቆየው ባህላችን በነበሩ ስርዓት ቀሪ በድን ስጋ ስላለበት መጥፋት አፈር ማስና ይቀበራል መሬት የኑሬ ጣጣው የኑሬ ጣሁንና ስራዬ መቃብር መቆፈር ተደርጓል ሙያዬ የተግባር ክፍፍል መኖር እንዳለበት ሁሉ በየመስኩ መስራት ስላለበት ተቀብዬ ያምኜ አለሁ ስምዝ መሬት ማደሪያዬ ሆኖ ለኔ ሰው ሰውነት ገና ወጣት አለሁ ይህን ስራ ጀምሬ ትቆፍር አረጀው ይሄው እስከዛሬ በተፈጥሮ ግዳጅ መሞት ስለማይቀር ስራዬ ነባር ነው የዘላለም ተግባር በየምክንያቱ ለሚሞታ ሁሉ እንደቆፈርኩ አለሁ ለሙታን በሙሉ ሙያዬ ከሆነ ዘመናት አልፈዋል ቆፍሮ መቅበሩን ዶማዬም ለምዶታል ምን ዶማዬ ብቻ ከፋይም ጭምር በመዛቅ ችሎታው ይቀርባል ውድድር ከታናናሽ ቀርቶ ከትልቅ ቡልዶዘር ማዘጋጃ ቤት ሆኖ ስራ ቀጠሬ ከንቲባም አውቆታል ስሜን በሙያዬ ለመናሃሪያዋ ለአዲስ ከተማችን ተመድቦ ካለው ወገን መቅበሪያችን ነፋስ ስልክ የሴፍ ነው አፈር መማሻችን ካካፋ ዶማዬ ባንድነት ውሏችን ቢሯችን ከዚያ ነው እኔና ዶማዬ ስንቆፍር የኖር ነው አይጣል ነው እዳዬ የመሬት ቁፋሮ የመማስ መከራ እያንዳንዱ ሬሳ ሲመጣ በተራ አጥቤ ገንዬ የምቀብረው በክብር የወገኔ ሬሳ እንዲሁ ቢከርም እስከዛሬ ድረስ ቢቀር ሳይቀበር የመጠኑ ብዛት በነሲብ ቢደመር አይለካውም ነበር የቋንቋችን ቁጥር እንዴው በደፈናው ከማለት በስተቀር ማውንት ኤቨረስትን ይስተካከል ነበር መጥኔ ይስጠው እንጂ ቆፋሪው ጉልበቴ አመኑ ድካሙ ነግሮኛል ካንተቴ አያፈር ብጣፈር እንዲሁም መረሬ ከዶማዬ ጋራ ትንጭር እንዳውሬ አቤት የፈሰሰኝ የላብ ማአት ቅጂ ማፍኳት ይችል ነበር በየሰው ደጂ መለስተኛ ጭቃ ግግዳ ሲያበጂ የቆፈርኩበትም አካሌ ሰልችቷል ከጫንቃዬ አልፎ እጄ መጃ አውጥቷል አንዳንዴ መሬቱ ይሆንና ጭንጫ ወይም ቋጥኝ ኖሮት ዶማዬ ሲንጫጫ በልጦና ሰርፍሮ ፈርፍሮ ለማውጣት ወገብ ሰባሪ ነው ድጅኖ የሚሉት በቁፋሬ ወቅት የምጠቀምበት ስልጣኔ አድጎ ጤንነት ቢስፋፋ ህክምና ጥበብ በሽታን ሲደፋ ሀጅንም ጎልብቶ ደያትን ሲያጠፋ ያን ጊዜ ነው ብዬ ተስፋ አድርጌ ነበር። ሞት ድራሹ ጠፍቶ ሲወጣ ከሀገር ብዛቱ ሲቀነስ የሟቲው ቁጥር እረፍት የማገኘው ሬሳ ከመቅበር ተስፋ አድርጌ ነበር መቆፈር ሊበቃኝ የሚሞተው ወገን ቁጥሩ ቆንቶልኝ በመድኃኒቶች ኃይል ህይወት ለሰው ሲገኝ ይገርም አለና ከድሮው የባሰ የሚሞተው ቁጥር ወጣ ገሰገሰ የመቃብር አፈር ይበልጥ ያጨፈ ድሮ እንኳን ለወትሮው የሚሞተው አይነት አብዛኛው ነበር በደውያት መጥፍ በድንገት አደጋ ወይም በህመም ሞት ናቹራል ዴስ ብለው ሰዎች በሚጠሩት ድራ የካት ግን የመጣው አማማት በህመም ኃይል ሳይሆን ወይም ደያጋጥሞት በማነስ በመብዛት ፈሳሹ ደም ሐሞት አይደለም መነሻው ያዲሱ ሞት ራስ ሰው ተራሽሉታል የሞቶቹን አይነት ለድራይካቲት በድራይካቲት የመጣውን ኩነት ብረት እየጋጋ በባሩድ ማይጠንት እየረፈረፈ የሚጠፋ ነፍሳት ቅድማ የካቲት ላይ ቁጥሩ አይበዛም ነበር እንዲህ እንደዛሬው የሞተ ሰው ሲቀብር ይህም በመሆኑ ስራ ባይበዛብኝ ስራም አይበዛብኝ ስራ ይበዛብኝም እንዲህ እንደዛሬው አያውቅም ደክሞኝም ዛሬ ግን መዋቲው እጅግ በመብዛቱ ወልጎታ ሳበጅ ለወንዱ ለሴቱ ለጎልማስታውና ደግሞም ለወጣቱ ታመው ጥረው ሳይሆን በጥይት ለሞቱ መቃብር ስቆፍር ሰውነት ያለቀ አፈር የዛኩበት ክንዴ ሞላለቀ ሬሳ ትሸሽል ትሸከም ጫንቃይም ደቀቀ ጠቅላላ ጉልበቴ ህይወቴ ማቀቀ እሪ ድረሱልኝ የወንድ ልጅ አለ እንዴት ሞቼ ልቅር በማነ ከጧት ጀምሮ ሁሌት ከማታ ረብታ ትቻለሁ ባፈር ስንገላታ መቃብር ስቆፍር ለሙታኖች ቦታ አንድ ሁለት ነበር ቢበዛም ሶስት ሰው ድሮ በየቀኑ ሙታን የሚቀብረው ዛሬ ግን በዛና የሚሞተው ቁጥር እጅግ አርቅቆኛል ለመቆፈር ስጥር እንዲሁም ዳርቶታል እድሜን ሊያሳጥር ስለዚህ ኮነው ድረሱ ማለቴ ጨርሼ ሳልጠፋ ደርሶ ቀነ ሞቴ ወገን መማጠኔ መጥራቴ ካንጀቴ ኧረ የወንድ ያለ ቶሎ ድረሱልኝ መቃብር ስቆፍር ድካሙ ሳይገለኝ ኧረ ወገን ያለ የዘመድ የወዳጅ ቶሎ ድረሱልኝ ሁኑልኝ አማላጅ መሞቴ ነውና በመቃብር ግዳጅ ቶሎ ድረሱልኝ ካለውበት ቦታ መሞቴ ነውና ሳበጅ ጎልጎታ እጄ ዛለ ላሳተ ተሳነው መቆፈር አካፋና ዱማ ይዤ ስንፈረፈር ንጋ መሸ መማስ መቆፈር መጎድፈር እኔ ሰልችቶኛል እሱ እንደሆነ ያው ሲደረምስ ምስ ለወጣና ሶጣና ስወርድ መጃውጥቶ ሻክሮ ምስጋን ይጣው ሞረድ ምስኪኑ መርታጄ የተረፈገው ፍርድ ኧረ ድረሱልኝ ዝማ ሰሉ ሰዎች እኔ ለጠፋ ነው ሲቀብር ሙታኖች አንዱን ሙት ወገኔን ቀብሬ ስመለስ አዲሱ ይተካል ለመቃብር ድግስ ጥይትና ባሩድ ባንድስ ካሉ ድረስ ስለዚህ እኮ ነው አደራ ማለቴ ግዳይ እንዲቀነስ እናንተን መጥራቴ በያላችሁበት እጅግ መጎትኮቴ ረሰው አለቀ ሰው አለቀ በሉት ልቦች ቢገዛና ቢታገስ ምናልባት ከጥይት ሩምታ ቢቆጠብ ተሽሎት እኔም ትንሽ እንዳርፍ ከቆፈራው ስቢ ረተው ብላችሁ ምከሩት እኔ ግን እኔ እንጃ አጥንቴ ደቀቀ በቆፈራ ተግባር ጉልበቴም አለቀ ሬሳም በማየት ልቤ ተሰቀቀ መዳኔንም እንጃ ህይወቴ ማቀቀ የሱ ጥይት ፍጥነት በጨመረ መጠን የሬሳውን ቁጥር ስለሚመጣጠን መከራው የኔ ነው መቃብር ሳዘጋጅ ለዚያ ሁሉ ወገን ጎልጎታ ሳበጅ ቀንስ ቆፍሩ ብዬ ባስከሬን የምዋጅ ስለዚህ እኮ ነው ድረሱ ማለቴ ጨርሼ ሳልጠፋ ተቃጥሎ አንጀቴ እኔም ሳልቀበር ደርሶ ለተሞቴ ራይ ወገን ያለ ፈጥናችሁ ድረሱ ከያላችሁበት ንቁና ተነሱ የሚሞተውን ሰው ቁጥሩን ቀንሱ እፎይ እንድል ትንሽ መሬት ከመማቱ እንዴ ሁሉ ዝሎ እጄ ዛላን ለቀ ዶማ የታገለው ጫንቃዬም ማለቀ በካፋ ፈርድቅ ያጣቴም ላሸቀ አጥንተ አካሌም ስቶ ወላለቀ እረ ድረሱልኝ ጉልበቴ ደቀቀ ሬሳ ማያየም ያይኔ ማቀቀ አፈር መማሱማ ያን ያህል አልነበር መገነዙ እንጂ ነው ያስጠቀቀኝ ከምር ጸዘባውን ወጣት ታዳጊውን ምሁር እንቦቅ አቅላውን ለጋሸቱን ፍጡር እያጨዳም ጥቶ ከኔ ዘንድ ሲከምር የአስክሬን ማት ሲያምርት ለመቃብር ማየቱ ብቻ ነው ያስጠቀቀኝ ነገር ስለዚህ ወገኖች ቶሎ መላምቱ እኔም እፎይ እንድል ከመንገላታቱ ባሩድም እንዲቆም ከመግደል በከንቱ በያላችሁበት ተነሱና በርቱ እኔ እንኳ አይመስለኝም ፈጽሜ የምድን በድኑን ሆኛለሁ ተመልክቼ በድን ካስከሬን ደርዘን ጋር ሁሌ በመዋሌ ትክክል አይሰራም ተጣውሷል አንጎሌ ሁሌ በሙሉ ከሬሳ ጋር ሆኖ ራሴም ሆኛለሁ በድን ያጣ መቅኖ አላችለኝ ብሎ ዘወትር ሳለቅስ ያይም ባይም ደርቋል ወራርዶ ቀስ በቀስ አንዳንዴም ሳለቅስ የጮኩበት ድምጼ ወርንኖ ተዘግቷል የለውም ቅላጼ ያየሁበት አይኔ የወጣት ሬሳ ልታወር ይለኛል ህመሙ ሲነሳ የነካካሁበት እጄ ተንከርፍፎ ውስጡ ደም የለውም ቧንቧ ሆኗል ቀፎ ስገንዝ ስቆፍር የኖርኩበት አካል እንዲያው በጠቅላላው ደንዟል ሞክሙኳል ቢቸግረኝ እንጂ አንወስኩም ማለቴ አመታት አልፎታል ሙት ነው በሰውነቴ እስከነጭራሹ ይጥፋ ከራላችሁ በነፍስ ድረሱልኝ ወገን ባካችሁ ስለዚህም ነበር ሪ ማለቴ ጨርሶ እንዳይጠፋ ቆፋሪው ህይወቴ ምናልባት ትደርሱ ከመቃብር ቤቴ አሁንም ላለው ሪ ድረሱልኝ ከናንተ በስተቀር አጋሬት ነው ያለኝ እኔን የምትረዱት አንድ ነው መንገዱ የገዳይን እጆች በሶሎ አስወግዱ የሚሞተው ወገን ቁጥሩ ሲቀነስ አርፋለሁ ማለት ነው ያን አፈር ከመማት ስለዚህ አደራ ፈጥናችሁ ድረሱ ሰለባ ደጋሹ እንዳለ ደምስሱ የሚያልቀውን ወገን ቁጥሩን ቀንሱ እኔንም አድኑኝ አፈር ከመማቱ ደግሞም ሰምቻለሁ ተባራሪ ወሬ ግንኙነት ያለው ከግል ተግባሬ መቃብር ሳዘጋጅ ያለው ባገሬ ባህር ማዶ ያለ የሚኖር በስደት አጥመርስቱን ቃል ኪዳኑ አርጎት ሞት አይቀርምና ጽዋው ደርሶ ሲሞት ይናዘዛል አሉ አገሩ እንዲቀብሩት ኮዲ ከኛ ዘንድ የሚሰጠው ምላሽ ምራራ ነው ኮሶ ወገን የሚረብሽ ከዳተኛ አይገባም የሚል ወገን አርካሽ የሩቅ አገር ቅርሶ እዚሁ ጎረቤት በሳውዲ አረቢያ የሚኖር በስደት የሞተ እንደሆነ የሞት ጽዋ ደርሶት መቀበር አይችልም ባረብ ቅዱስ መሬት ካፈሩ ወገኔ የዚያ አፈር ተነፎት መግባት ስለማይችል ሬሳው ሀገሩ ሱዳን ተወስዶ ነው የሚፈጸም ቀብሩ ከርሳታ ወገኔ እንደረከሰቃ እንዴት ማረፊያቶ ሬሳውን ቃጣ አካገር አገር ይዙር እንዴት ሲጠቃ አገር ቢደርስ ኖሮ ከርሳታው አስከሬን ምን ገዶ ምን ጠፍቶ ጉድጓዲውን ከፈን እኔ ነበርኩለት አስከባሪው ወገን በግባተ መሬት የተሰጠኝ ስልጣን እንኳን እሱን ቀርቶ ከርሳታውን ወገን ትቀብር ነው የለም ግሪኩን ጣሊያኑን የሚሆነው ሁሉ እንዳይሆን የዘመናችን ጉድ መላቅጡ ጠፍቶን በበኩሌ እኔ ግን እጅግ ሰልችቶኛል መቃብር መማሱ ስራውም ደክሞኛል ከዚያም በላይ አልፎ አርጅቷል እድሜ ካለፈም ቆይቷል በወግ መጦሪያዬ ወይም ከዚህ ወዲያ አርፈዋለሁ ሞቼ ኋላ ከምጉላላ አመታት ቆይቼ እንደ ነገሩማ ውለታ ነበረኝ ወሮታ ነው ብሎ ይኖር የሚቀብረኝ ስቀብር ኖሬ ነበር ሰርቼ መቃብር እኔ ግን ቆፍሮ የሚቀብር እንዳይኖር አውቃለሁ ከጥንቱ ምስኪን ነኝ ሲፈጠር የትም ከፈፋ ላይ ወድቄ የምቀር ቀባሪ በፈጣሪ ያለልኝ እግዚአብሔር ጥንቱን አውቀዋለሁ ፍጻሜን በርግጥ በምስክንነቴ እንደሚሉኝ ውርጋት ታዲያ እብዱ ማን ነው ምሶ ለኔ የሚሰጥ የክብር ጎልጎታ ካፈር ከመሬት ውስጥ ከቶ አይኖርም በርግጥ ለኔ የሚያዘጋጅ መቃብር ቆፍሮ ጎልጎታ የሚያበጅ የክብር ከፈን ሰርቶ ቀነ መቃብር የሚያውጅ እንዲህ ስለሆነም እኔ መጨረሻ ጭራሽ አላስብም የቀም የመቃብር ድርሻ አሁን ግን በህይወት በስራዬ ያለው ወገን አልደርስ ብሎ ጉዳት አምርቻለሁ በተለይም ዛሬ የሚሞታው ቁጥር ብዛቱን ጨምሮ 30 ይገኛል ነፍሴ ሊወጣ ነው ስቆፍር መቃብር ስለዚህ አደራ ድረሱ በነፍሴ እንኳን አካሊና ተጨንቋል መንፈሴ ረ ይወንድ ያለ ይፈጥናችሁ ድረሱ ከያላችሁበት ንቁና ተነሱ ታጥቃችሁ በፍጥነት ወደኔ ገስግሱ የሚሞተውን ሰው መጠኑን ቀንሱ እፎይ እንድል ትንሽ ምሬት ከመማሱ ተስፋ አለኝ ብዬ ምን መካባችሁ በእናንተ ነውና ድረሱ ሰምታችሁ የሩቅ ሪታይን አስናቁ አደራችሁ አንድ ቀን ደርሳችሁ አይዞ እስክትሉኝ ዛሬም እንደ ድሮው ከመቃብር ላይ ነኝ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 3 እኔ ሲበተን ወይም የተበተነ አላየሁም። የአብዮት ጠባቂዎች አገኙ ነው የተባለው። ወረቀቱ ኢህአፓ አይሞትም ደርግ ፋሽስት ነው የሚል ይዘት ያለው ነው። ይህን ያረጉት የኛ ይሁን የቴዎድሮስ ቡድን ተጫዋቾች አላወቁም፣ ግን የኛ ይሆናሉ። እነዚህ ልጆች አርፉም እንዴ ብዬ ተገረምኩ፣ ደግሞም ደነገጥኩ። ምክንያቱም ወረቀት የተበተነው በኔ ስር እያሉ ነው። ማን ነው ይሄን ያደረገው አጋልጥ የሚል ጥያቄ ቢመጣ በድንጋጤ መፋጠጥ ነው። እኔ ከተው ይሆን እንዴ ብዬ ፈተሽኩ። ድርጊቱ ለጓድ እርገቴ ተነገራቸውና ይጣራል ተባለ። ፕሮግራሙ አልቆ እንደጨረሰ ከልጆቹ ጋር ስንሰነባበት ሁለቱ መጡና ከኛ ጋር መሄድ አለብህ አሉ። የት? ከርቸሌ ምን አደርጋለሁ? ስለሚደብረን ታዝናናናለህ። እኔ የእናንተ ፊልም ነኝ እንዴ? ካንተ መለየቱ በጣም ጎርቶናል። የራሳችሁ ጉዳይ። እንዲህ ማለት ነው? አዎ። እናጠራህ እንዴ? በምን? እሱም አለበት ብለን። ኢህአፓ ተብዬ? አዎ። እኔ ኢህአፓ አይደለሁም። የእኛ አሰልጣኝ ነህ እኮ። በሆነስ ቡድኑ የኢሃፓ እንደሆነ አታውቀም እንዴ? እና አንተ ደግሞ አሰልጣኛችን ነህ፣ ስለዚህ አታደርጉትም። ስንቀልድ ነው። እንደሱ ጥሩ ነው። አንዳንዴ መተጠይቀን እንጂ በተለይ ቀልድህን አውቆናል። ከልጆቹ ጋር መለያየት አልፈለግኩም። ፍቅር ናቸው። ዓላማቸውን ለማሳካት በተሰለፉበት የፖለቲካ መስመር አምነው በቁርጠኝነት የታገሉ ናቸው። በመታሰራቸው ምንም አይጸጸታቸው። ሊሄዱ ሲሉ አንድ ነገር ልጠይቃችሁ አልኳቸው። ምን? ያኔ ጠዋት ስንሮጥ ወረቀት እናንተ ናችሁ የበተናችሁት? አዎ። የተቀላቀሉት የእናንተ ጓደኞች ናቸው? አዎ፣ ለዚህ ስራ ነው የመጡ። ስፖርተኞች አይደሉም? ትክክል። ስትጠይቀን ዋሸን። ስትበትኑ ሰው አላያችሁም? ሰው በሌለበት ነው የተበተነው። አንተም ቢሆን እኔ ምን ኪሱ ውስጥ ነበር። እንዴት? ከኋላ ኪሱ ጨምረናል። አታደርጉትም። ልብስ አጣቢውን ጠይቅ። ምን ብዬ ቲያትር ኪስ ፈትሾ ስለሆነ ያገኘዋል። እና በወረቀቱ የተነሳ ይመራብሃል። ልጆቹ በወረቀቱ ጉዳይ እንደገና አስደነገጡኝ። ቢሆንም ግን ጨርሰው ሲሄዱ ቅር አለኝ። ምክንያቱም በክለብ ውስጥ ከነሱ ጋር ጥሩ ጊዜ ነው ያሳለፍነው። የለየን ፖለቲካው ነው። ልጆቹን ስጠይቃቸው በቅርቡ ሊፈቱ እንደሚችሉ ነው ያወሩኝ። በጣም ተፈላጊ ቢሆኑ ኖሮ ለኔም አይለቀቁልኝም ነበር። እነሱ ወረቀት ብተና ላይ ብቻ ስለተሰማሩ ያን ያህል ተፈላጊ አልመሰሉኝም። ይለቀቃሉ በሚል ነው በዋስ ተፈተው የመጡት። ብቻ ጊዜው ጥሩ አልነበረም። ምዕራፍ አራት የመጨረሻው ምሽግ። ኢሃፓና ደርግ ሁሉም ቦታ ተሳደው የመጨረሻ መከታከቻ አድርገው የመረጡት አዲስ አበባ ስታዲየምን ነበር። የስፖርት ስፍራዎች ሰላማዊና ከወቅቱ የፖለቲካ ውዝግብ የጸዱ ነበሩ። ከግርግሩ ለመራቅ የፈለጉ ሰዎች ሰላማዊ አየር የሚተነፍሱትና ፖለቲካውን የሚረሱት ስታዲየም መጥተው ነበር። በኋላ ግን የፖለቲካ ዋና መድረክ ኳስ ሜዳው ሆነ። የወታደርና ሲቪል ቡድኖች ሲጫወቱ ሁካታ መታየቱ የተለመደ ሆነ። በተለይ ጊዮርጊስና መቻል ሲገናኙ ስታዲየሙ ቀውጢ ይሆን ነበር። ኢትዮጵያ ትቅደም። ጊዮርጊስ ህዝባዊ ቡድን በመሆኑ መቻል ደግሞ የወታደር ቡድን ስለነበር ከተማ ውስጥ ያለው ፖለቲካ ትኩሳት ሁለቱ ቡድኖች ላይ ይጫናል። ተጭኖም ኳስ ሜዳ ይመጣል። መጥቶም ትርምሱ ይቀጥላል። ያን ጊዜ ወታደራዊ መንግስት ስልጣን ላይ እንደወጣ መፈክሩ ያለምንም ደም ኢትዮጵያ ትቅደም የሚል ነበር። መቻልና ጊዮርጊስ ሲጫወቱ አለማየሁ ኃይለሥላሴ ፊኛ የተባለውን ተከላካይ የመቻሉ ኤልያስ አፍንጫውን ስለገጨው ደም በደም ሆነ። ጨዋታው ምሽት ላይ ነበር የተካሄደው። ዳኛው ተስፋዬ ገብረ ኢየሱስ ነበሩ። አለማየሁ ደሙን እያዘራ ወደ እሳቸው ጋር ሄደና ቀን ቀን ያለምንም ደም ኢትዮጵያ ትቅደም እያሉ ማታ ማታ የእኛን ደም ያፈሳሉ ሲል ዳኛው በፍራቻ እኔ የለሁበትም አልሰማሁህም ብሎ ትቶት ሄደ። ያለማየሁን አባባል ከኋላው ሆኖ ያዳመጠው አንድ የመቻል ተጫዋች አሁን ያልከውን ንግግር ደርግ ፊት ቀርበህ ትደግመዋለህ ብሎ ሲናገረው ሌላው ያለማየሁ ጓደኛ ምን ታፈራራለህ? እኔም ደርግ ነኝ እያልክ ነው ሲለው ልጁም መሆኔ መሽቀረና ብሎ ሲናገር አለማየሁም ወደ ጓደኛው ዞር ብሎ ተው እባክህ፣ እነዚህ ደርግ ሳይሆኑ የደርግ አንጋሽ ናቸው በማለት መልሶለታል። ይህ ጨዋታ ከተደረገ ከስድስት ወር በኋላ ለእናት አገር ጥሪ ፌስቲቫል ለመጫወት ጊዮርጊስና መቻል ወደ ወሎ በአንድ መኪና ሄዱ። አለማየሁ ይናገራል መንገድ ላይ ሽፍታና ጸረ አብዮተኞች ቢያጋጥማችሁ እንዳይቸግራችሁ ጠመንጃ ውሰዱ ተባሉና መሳሪያ ግምጃ ቤት ሄድን። አስር አለቃ እከሌ፣ ተራ ወታደር እከሌ እየተባለ መሳሪያ ለነሱ ብቻ መታደል ጀመረ። የእኛ በረኛ ጌታቸው የአንድ ወታደር ስም ሲጠራ አቤት ብሎ ሲሄድ ተነቃበትና ተመለሰ። ምናልባት ቢሳካለት ኑሮ የመቻል ተጫዋቾችን ማርኮ መሳሪያ ለኛ ያድለን ነበር። መሳሪያ ሲታደል ለነሱ ተሰጥቶ ለኛ ስለተከለከለ የኛ ልጆች የነርሱ ብቻ ነው የኛ ነፍስ አይደለም እንዴ ብለው ሲያጉረመርሙ የመቻል ተጫዋቾች መሳሪያቸውን ቃፍ አድርገው ይሄ አዲስ አበባ ስቴዲየም እንዳይመስላችሁ ብለው ተቆጡ። የኛም ልጆች ፈርተው ጸጥ አሉ። ያን ጊዜ እኔ ተነሳሁና ልጆች እናንተ መሳሪያ ካልተሰጠለም ትላላችሁ ነውር አይደለም እንዴ ብዬ ስናገር የመቻል ተጫዋቾች አለማየሁ ልክ ነው ብለው መናገር ሲጀምሩ የኛ ልጆች ቅር አላቸው። ወዲያውኑ ወደ እኛ ተጫዋቾች ዞር አልኩና እናንተ ማዕረጋችሁን አታውቁም እንዴ? እነርሱም እኮ ድሮ የኛ ጠባቂ ናቸው። መሳሪያ የተሰጣቸው እኛን እንዲጠብቁ ነው ብዬ ስናገር መሳሪያውን ወደ እኔ አስጠግተው ማን ነው ጠባቂ? አርፈ ተቀመጥ ብለው ዛቱብኝ። ምንም ብናገራቸውም አይቀየሙኝም። በጉዞ ላይ ስተኛ እየቀሰቀሱኝ አለማየሁ አትደብረን እያሉ የሚቆሰቁሱኝ የመቻል ተጫዋቾች ነበሩ። ደሴ ላይ ተጫውተን እነሱ በማሸነፋቸው ፋንጃው ሰው በላ የሚለውን ጭፈራ እየዘመሩ ለእኛም ፋንጃውን እያሳዩን እያዘመሩን ተመለስን ይላል። በሌላ ውድድር በአዲስ አበባ ስቴዲየም ሁለት ቡድኖች ተገናኝተው ሲጋጠሙ ጊዮርጊስ ሪጎሬ አገኘ። መቻል ተጫዋቾች ሪጎሬው የተሰጠበት ሁኔታ ትክክል ስላልሆነ አናስመታም ብለው ሲከራከሩ ቀልደኛው አለማየሁ ጠጋ ብሎ ድምፁን ከፍ አደረገና አሁን እኛ ሪጎሬውን እንምታና አሸንፈን ዋንጫውን እንውሰድ፣ እናንተ ደግሞ ዋንጫውን በአሰሳ ትወስዱታላችሁ ስላለ ብዙዎቹን አስቋል አስቆጥቷል። በወቅቱ በአዲስ አበባ ውስጥ የሀፓን ለመምታት የመሳሪያ አሰሳ ተደርጓል። ተጠርጣሪ የተባሉትም ተይዘዋል። በአሰሳ ጊዜ ከመሳሪያ ሌላ ብዙ ንብረት ተወሰደብን እያሉ ሰዎች ያማረሩ ነበር። አሰሳውን የሚያደርገው በአብዛኛው ወታደሩ ክፍል ስለነበር ያንን ለመግለጽ ነበር ዋንጫውን በአሰሳ ውሰዱ ብሎ የቀለደው። ይሄ ከሆነ ከጥቂት ወራት በኋላ ስፖርት ኮሚሽን ጀርባ የነበረው የጊዮርጊስ ስፖርት ክለብ ጽህፈት ቤት ተዘረፈ። ዋንጫውና ማሊያው እንዲሁም ሰርቪሱ ተወሰደ። ይህን ዝርፊያ ማን እንዳካሄደ ባይታወቅም አንዳንድ የቡድኑ ተጫዋቾች የአባት ቤት ሲዘረፍ እንደሚባለው ማሊያና ታኬታ ወስደዋል። ፈንቲ በ1970ዎቹ መጀመሪያ ለኢትዮጵያ ተቀደም ውድድር ወሎና ኢሉባቦር ለዋንጫ ለማለፍ ወሳኝ ጨዋታ ነበራቸው። ውድድሩ የተካሄደው ጅማ ላይ ነበር። ከወሎ ሙልጌታ ከበደ፣ ከኢሉባቦር ደግሞ ሰዴታ። ሙልጌታና ሰዴታ ተወልደው ያደጉት ደሴ ነው። ከልጅነታቸው ጀምሮ ጓደኛሞች ናቸው። ከጊዜ በኋላ ሰዴታ ወደ ኢሉባቦር ለሀገር ሄደ። ለትምህርት ወደ አውሮፓም ተጓዘ። ከውጭ ሀገር ሲመለስ የቢሮውን ስራ ደርቦ የኢሉባቦር ምርጥ አሰልጣኝና ተጫዋች ሆኖ ይሰራል። በወቅቱ ቡድን ውስጥ ወሳኙ ተጫዋች እሱ ነበር። የወሎ ተጫዋቾች በዚህ የፍጻሜ ግማሽ ግጥሚያ የፈሩት ሰዴታን ነበር። ሰዴታ ደሴ እያለ ኢህአፓንን ተብሎ ተጠርጥሮ ሁለት ጊዜ ታስሮ ተፈቷል። ያሳሰረው ፈንቲ የሚባል ካድሬ ነበር። በተለያየ ጊዜ ከተማ ውስጥ አንድ ነገር ከተነሳ ያስረኛል ብሎ ሰዴታ ስለሚፈራ ፈንቲ ባለበት አካባቢ አይደርስም። በደህናውም ጊዜ ቢሆን ፈንቲና ሰዴታ ተገናኝተው ከሰላምታ በኋላ ትንሽ ቆም ካሉ ወስዶ ሊያስረኝ ይሆን እያለ ይፈራው ነበር። ይህን ሁሉ ነገር ሙሉጌታ በደንብ ያውቃል። ፈንቲ ኳስ ተጫዋች ሲሆን ለወሎ ክፍለ ሀገር ምርጥ በአምስት ቁጥር ተከላካይ ቦታ ይሰለፍ ነበር። በዚያ ጨዋታ ሰዴታ በጣም አስቸገረ። እንደተጀመረ በቴስታ አግብቶ ኢሉባቦርን መሪ አደረገና ወደ ዋንጫው የማለፍ እድላቸውን አሰፋ። አሁንም ሌላ ግብ ለማስቆጠር ማተራመስ ጀመረ። ሙሉጌታ ከአጥቂ ቦታ ወደ ኋላ ተከላካዩን ለማገዝ በሚል መጣና ለፈንቲ አንድ ነገር ነገረው። ፈንቲም ወደ ሰዴታ ጠጋለና በዛቻ መልክ አንጸራሪዮተኛ አለ። ማ አንተ ምን አደረግ? ደሴ ስትመጣ እከረችምሃለሁ። ምንድን ነው ጥፋቴ? አንተ ነህ እኛ ላይ የምታገባው? ወይ ፈንቲዬ፣ አላወቅኩም። ሰዴታ እጁን ወደ ኋላ አድርጎ ልመናውን ማሽጎድጎድ ጀመረ። ምን ነው ባላገባው ብሎ ተጸጸተ። ጎሉ መሻር ቢችል ዳኛውን ለምኖ 00 አድርገን ባለው ነበር። ነገር ግን የሚቻል አይደለም። ጨዋታው በዚህ ካለቀ ስደታ ደሴን አይረክታትም። ቢረክትም ማረፊያው እስር ቤት መግባት ነው። ስደታ በፍራቻ ፈንቲጋ ሄዶ እሻው ምን ላድርግ አለ። ፈንቲም በቁጣ መልክ ወሬ ማብዛት አያስፈልግም፣ ደሴ ስትመጣ አሳይሃለሁ አለው። ስደታ እየተከተለው ሳላውቅ ነው ይቅርታ ይደረግልኝ አለው። ፈንቲ የተናገረውን ያደርጋል። ስደታ ቤተሰቡን ለመጠየቅ ደሴ ሲሄድ እንደሚያፍር ያውቃል። ስደታ መጫወት አልቻለም። ማጥቃቱን ትቶ ፈንቲ መለማመጥ ጀመረ። ቡድኑም በስደታ የተነሳ ተፋሰረ። በእረፍት ልጆቹን መምከርም አቃተው። በሁለተኛው ግማሽ ስደታ ሐሳብ ገባው። የወሎ ምርጥ አግብቶ እንዲያሸንፍ የሚችለውን ሁሉ መጣር ጀመረ። ካለበለዚያ የሚከተለውን ያውቃል። ይሐፋ ተብሎ የውስጥ እግሩ በርበሬ እስኪመስል ተገልብጦ ይገረፋል። ጓደኞቹ እንዲያገባ ኳስ ሲሰጡት ጎል ማስቆጠር በይሐፋነት ለሚያስፈርጅ አላደረገውም። ይሐፋ ላለመባል ያገኘውን ኳስ ለፈንቲ እያቀበለ መመለስ ሆነ። ሰዓቱ እየገፋ ሄደ። ስደታ ተጨነቀ። ማለቂያው ላይ ሙሉጌታ አስቆጠረ። እንደገናም ሌላ ደገመ። ከወሎ ተጫዋቾች በበለጠ ስደታ ተደሰተ። ምክንያቱም የወሎ ማሸነፍ ለእርሱ ያለመታሰር ዋስትና ነበረውና። ሙሉጌታ ባገባው ሁለት ግብ ወሎ 2-1 አሸንፎ ለዋንጫ አለፈ። የሁለቱም ቡድን ስፖርተኞች ራት በልተው ወደ ከተማ ለሽርሽር ወጡ። ስደታ የወሎ ቡድን ተጫዋቾችን አገኛቸው። አንዱ ተጫዋች ስደታን ሰራልህ አይደል አለው። ምን ላድርግ የህይወት ጉዳይ ነው። እንዴት ከምታሰር ጎል ባላገባ ይሻለኛል። ማን እንዳደረገ ታውቃለህ? አንቲ ነዋ። ለፈንቲ የነገረውን ነው ያልኩህ። አላውቅም። ሙሉጌታ ነው። አላምንም። ስደታ ራሱን ይዞ ቆመ። ሙሉጌታ አብሮ አደጉ ነው። ለምን እንዲህ ያደርጋል ብሎ ተበሳጨ። ነገር ግን ሙሉጌታ ይህን ያደረገው ለማስፈራራት እንጂ እሱን ለማሳሰር እንዳልሆነ ገባው። በነገሩ ቅር ቢሰኝም በዚያን ደቂቃ ሙሉጌታ የኢሉባቦር ቡድን ኃይል ስደታ ጋር እንዳለ አውቆ ያንን ዘዴ መጠቀሙ ለቡድኑ ማሸነፍ የተጠቀመበትን ዘዴ አደነቀው። በእርግጥም ሙሉጌታ ለቡድኑ ሲል ሁሉንም ያደርጋል። የክብር እንግዳው በዩኒቨርሲቲው ቅጥር ግቢ በተዘጋጀው የስፖርት ፌስቲቫል የክብር እንግዳ አጠራር ላይ ልዩነት ቢኖርም ስምምነት ላይ ተደርሶ ሶስት ተጫዋቾች ተጠርተዋል። ሶስቱም ከአስረኛው አፍሪካ ዋንጫ ከሚዘጋጀው ቡድን ውስጥ የተቀነሱ ናቸው። በተለይ ሁለቱ በስፖርት ውስጥ ለውስጥ መምጣት አለበት ብለው በመከራከራቸው ለውጥ ፈላጊ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኞች በሚል ተሰይመው የእነሱ የክብር እንግዳ አድርገዋቸዋል። ከሶስቱ ተጫዋቾች ዋነኛው የክብር እንግዳ ሆኖ ሽልማት የሰጠው ፍቃደ ሙለታ የተባለው ከመብራት ኃይል የተመረጠ ተጫዋች ነው። በሲኒየር ደረጃ ሲታይ ሸዋን ግዛው አጎናፍር ቀዳሚ ነው። 4 የአፍሪካ ዋንጫ ተጫውቷል። ገረመው ዘርጋ ደግሞ 1 የአፍሪካ ዋንጫ ተሰልፏል። ፍቃደ 1 የአፍሪካ ዋንጫ ተጫወተም። ረጅም ጊዜ አገልግሎትም ከሁለቱም ያንሳል። እዚህ ቦታ ግን ዋንጫ ሸላሚ እሱ ሆኗል። በግቢ ውስጥ ያሉ የመኢሶን ደጋፊዎች እነዚህ ተጫዋቾች የትኛው ክንፍ እንደጠራቸው ስላወቁ የክብር እንግዶቹን ስም ለሚመለከተው ክፍል አስተላልፈዋል። ከጥቂት ጊዜ በኋላ የእነዚህ ሶስቱ ስም ለጸጋዬ ኮሚቴ ሲተላለፍ በፈቃደ ላይ ልዩ ምርመራ እንዲታዘዝበትም ጭምር ነው። የኢሃፓ ሰዎች ከቻይና ጋር ግንኙነት መስርተዋል ተብሎ ይወራ በነበረበት ጊዜ ለአፍሪካ ዋንጫ ዝግጅት ወደ ቤጂንግ በሄደው ቡድን የቻይና ሰዎች መልእክት ያደረሱና በኢሃፓ የተመለመሉ ተጫዋቾች አሉ በሚል የጸጋዬ ኮሚቴ መረጃ አግኝቷል። ብሔራዊ ቡድን ውስጥ እነማን በዚህ ተግባር ላይ እንደተሳተፉ ማጣራት እየተደረገ ነው። ፍቃደ ሙለታ በዩኒቨርሲቲው ዋንጫ ሸላሚ መሆኑ ተደምሮ የቻይናው የመረጃ ቅብብል ውስጥ እጁ እንዳለበትና እንደሌለበት እየተፈተሸ ነው። ብሔራዊ ቡድን ውስጥ የኢሃፓን ፕሮግራም በማስፋፋት ላይ እንደሆነ የአፍሪካ ዋንጫ በሰላም እንዳያልቅ እየበጠበጠ እንደሆነ ከሌላ ቦታ የመጣው መረጃም ያመለክታል። እስካሁን የተሰበሰበው መረጃ በቂ ስለሆነ የፈቃደ ጉዳይ ያበቃለታል። እነ ፈቃደን ከጠሯቸው የዩኒቨርሲቲ ተማሪዎች ሁለቱ በጥር 1969 በካድሬዎች ተገድለዋል። ፈቃደ ሙለታ ይናገራል። ዩኒቨርሲቲ ተጠርተን ሄደናል። እኛ በአስረኛው አፍሪካ ዋንጫ ተሰላፊ አልነበርንም። አዘጋጆቹ በአፍሪካ ዋንጫ ተሰላፊ የነበሩትን መጥራት ይችሉ ነበር። ምናልባትም ያላግባብ ስለተባረን በወቅቱ በእኛ የተነሳ በተለይ ገረመውና ሸዋንግዛው ህዝቡ ከፍተኛ ቅሬታ ነበረው። እኛን ለዩኒቨርሲቲው ፌስቲቫል እንድንገኝ ያስተባበር የነበረው የዩኒቨርሲቲ ተማሪ ስንፈ ይባላል። አሁን አሜሪካ ነው ያለው። እሱ ኢሃፓ እንደሆነ በኋላ ሰምቻለሁ። እኔ ግን ኢሃፓ አልነበርኩም። በወቅቱ ሸዋንግዛውና ገረመው ሲኒየር ተጫዋቾች ሆነው እኔ ዋንጫውን እንድሸልም መደረጌ ገርሞኛል። ለምን እንደሆነ እስካሁን አልገባኝም። በዚያ ሁኔታ እኔ ኢሃፓ ተብዬ ብወነጀል አይገርመኝም። በተለይ ክንፈ ኢሃፓ መሆኑን ከሰማው በኋላ ዩኒቨርሲቲ መሄዳችን በእርግጥም ሊያስጠረጥር ይችላል። በወቅቱ የተጠረጠረ ቀርቶ ምንም ውስጥ የሌለበትም የሚታሰርበት ጊዜ ነበርና ይላል። ፈቃደ ግልጽና የሚሰማውን ፊት ለፊት የሚያደርግ ነበር። ቡድኑ ለፍጻሜ ሲጫወት በዳኛ ተበድሎ ዋንጫ በማጣታቸው ለሁለተኝነት የተዘጋጀውን የብር ሜዳሊያ ተጫዋቾቹ ለመቀበል ወደ ቦታው አልሄዱም። ፈቃደ ተወክሎ ወደ መሸለሚያው ቦታ ሄደ። የሁሉንም ሜዳሊያ ተቀበለና እያንዳንዱ ሜዳሊያ ወደ ሜዳ መወርወር ሲጀምር ክብር እንግዳው ደነገጡ። ወደ መልበሻ ክፍል ከገባ በኋላ ልጆቹ ሜዳሊያውስ ብለው ሲጠይቁት ሜዳ ላይ ዘርቼዋለሁ፣ ወርቅ ሆኖ ሲበቅል ትወስዱታላችሁ ብሎ በጨዋታ ላይ የነበራቸውን ንዴት ለማብረድ ሞክሯል። አስር አለቃ ሞሪስ አለማየሁ ዋንጫውን በአሰሳ ውሰዱ ብሎ ሲናገር አንዳንድ ወታደሮች ይህን ሰምተው በአሰሳ ወቅት ባለቤቶቹን ዋንጫላችሁ እያሉ በነገሩ እስከ መቀለድ ደርሰው ነበር። አስር አለቃ ሲሳይ ተረፈ ሞሪስ ወታደር ነው። ጨረቃ ብር ለተባለ የአራተኛ ክፍለ ጦር ቡድን ይጫወት ነበር። ከጊዜ በኋላ የጊዮርጊስን ቡድን ተቀላቀለ። ሞሪስ ጊዮርጊስ እያለ የአለማየሁ ፊኛን ተረብ አልቻለውም። ሁል ጊዜ ያመሽቀዋል። ሞሪስ ይቺ ምላስህ አንድ ቀን ይለዋል። እሱ ግን የሞሪስን ዛቻ ከምንም ሳይቆጥር የባሰ ያበሽቀዋል። አለማየሁን ጃንሆይ ናቸው ያሳደጉት። ወላጅ አባቱ አቶ አሰፋ ይባላሉ። የሚጠራው ግን አለማየሁ ኃይለ ሥላሴ ተብሎ በንጉሱ ስም ነው። ሞሪስ አንድ ቀን ቡድን መሪው ስብሰባ ላይ ለእሁድ ጨዋታ ቀዳሜ ቲያትር ቢገቡስ ብሎ ሐሳብ ሲያቀርብ ጋሽ ይነጋቸው ሩቅ ለምን ትሄዳላችሁ? አለማየሁ እዚህ ያለላችሁ አይደል እንዴ? ብለው መናገራቸውን አስታውሳለሁ። እንደዚያ ያሉት አለማየሁ ምን አይነት ቀልደኛ እንደነበር ለመግለጽ ነው። አንድ ጊዜ ሞቃዲሾ ወደ ጨዋታ ሄደን በነበረበት ሰዓት እዚያ ያሉት አምባሳደር ስለ ከተማው ሁኔታ አልነገሩንም። ግን በጊዜ ግቡ አሉን። ሰዓት እላፊ ታውጆ ነበር። ማታ ልንሸራሸር ስንወጣ ወታደሩ መሳሪያ ደግኖ ቁሙ አለን። የተወሰኑ ልጆች ፈርተው ሊሮጡ ፈልገው ነበር። ከፊት የቆመው አለማየሁ ነበር። እኔም የወታደር ሕግ ስለማውቅ ልጆች አትሩጡ፣ በወታደር ሳይንስ መሮጥ በጥይት ያስመታል በማለት ስናገር አለማየሁ እኛ እስከ ዛሬ ድረስ በሕይወት የቆየነውና ከብዙ አደጋ ያመለጥነው በኢትዮጵያ ሕዝብ ጾምና ጸሎት እንጂ በእነ ሞሪስ ወታደራዊ ሳይንስ አይደለም ብሎ ሲናገር ፍራቻ ላይ የነበረውን ሁሉ ነው ያሳቀን። አለማየሁ ልዩ ሰው ነው። በራሱ ድራማ ነበር። የጃንሆይ ብር የዛሬው አሰሳ ጠበቅ ያለ ነው። አሰሳው የሁለተኛ ዙር ቢሆንም ከቤት ብርበራ በተጨማሪ የጎዳናው ላይ ፍተሻ መንገደኛውን ያማረረ ነበር። ወታደሩ ከተማውን ወጥሮ እያሰሰ ነው። ከመንገደኛው በተጨማሪ መኪና መንገድ ላይ እያስቆሙ ይበረብሩ ነበር። በአሰሳው ወቅት ለጋር አካባቢ የተፈጠረው ድርጊት ግን አስገራሚ ነበር። ግለሰቡ የወታደር ልብሱን አድርጎ ሄልሜቱን ራሱ ላይ ደፍቶ መሳሪያውን አንግቦ መንገድ ዳር ቆሟል። ወታደሩ የተመደበው ዋናው ቴሌ ፊት ለፊት ዛፎቹ አጠገብ ነው። በተወሰነ ርቀት ሌሎች ወታደሮች እንደሱ በስራ ላይ ናቸው። የጠረጠሩትን ሰው አስቁመው ይፈትሻሉ። ከነሱ 200 ሜትር ያህል ርቀት ብሔራዊ ቲያትር በር ላይ አንድ ወጣት ሲያባረሩት በቲያትር ቤቱ ደረጃዎች ላይ ወጥቶ ጫፍ ከደረሰ በኋላ ከላይ ቁልቁል ራሱን ተጠፈቀ። نفسو طولو بايوطام ازياد كباب ينبرو كابريوش بطيجيت شرسود دعوشو ما ننتاجو في الترة لميسون شفان يهابا عبال ينبرو ناتشو ودنيا تشو كفتنيا مستر إعازة بمونو كان نفسو دربيج اندارك بماستر نبار ያተቂት ወራት በፊት አምባሳደር አካባቢ ኪዳኔ በየነ ህንጻ ላይ የአፋ ማዕከላዊ ኮሚቴ ዋናው ሰው ዶክተር ተስፋዬ ደበታይ ከፎቅ ላይ ራሱን ወርውሮ ሞቷል። ዛሬ በከባዱ ወታደሩና የአፋ የተባሉት እየተሳደዱ ነው። ለጋር ቴሌብር ላይ የተመደበው ወታደር ወንጀለኛ የተባሉትን ለመያዝ ብዙ ዝግጅት አልነበረም። የሱ ፍላጎትና ሐሳቡ አንድ ነገር ላይ ብቻ ነው። የሚያጠም ጀውሰው አለ። ወታደሩ እዚህ ጋር በመመረው ደስ ብሎታል። በሌላ ቀን ይህን ስፍራ ስለማገኘው ያሰበውን ነገር ለመፈጸም ከዛሬ ማለት የለበትም። ወታደሩ ሰዓቱን ተመለከተ። ልክ በዚህ ወቅት የሚመጣ ሰው አለ። ግለሰቡ 11 ሰዓት ሲሆን ራቱን ብሉናይል ሆቴል ይበላና በመኪናው ወደ ቤቱ ይሄዳል። መጀመሪያ ስፓጌቲ ያዛል። ያንን ከጨረሰ በኋላ ዶሮ አርስቶ ያስከትላል። በመጨረሻም ፍሩት ፓንች ያስመጣል። ይህን አጠናቆ አንድ ብርቱካን ይዞ ወደ መኪናው ይገባል። ወታደሩ ሰውየው ስለሚመገበው ነገር ሲያስብ ምራቁ ባፉ ይዘዋወር ጀመር። ማንኛውም እነዚህ የምግብ አይነቶች በሆዱ ጭኖ በመኪናው የሚፈላሰሰውን ሰው ዛሬ ያገኘው ፈልጓል። የሚጓዝበትን ማጣጫ ያውቃል። አሁን መምጫው ሰዓት ደርሷል። ወታደሩ ተዘጋጀ። ተቁነጠነጠ። ሰውየው ማምለጥ የለበትም። ደግሞም በዘዴ ነው መያዝ ያለበት። ሰውየው ሲያስብተው ሌሎች ወታደሮች ማየት የለባቸውም። ቢያዩም መጥተው እንዲያግዙ አይፈልግም። ብቻውን ይወጣዋል። ወታደሩ ሰውየውን ለማጥመድ ሁሉን ነገር አዘጋጅቷል። መሳሪያውን አቀባብሎ ወጥሮ ያዘ። በተባለው ሰዓት መኪናዋ መጣችና ተጠምዝዛ ወደ ፒያሳ ልትሸመጥ ስትል ወታደሩ መስታሪያውን ደግኖ አስቆመና ዳር እንዲይዝ አደረገው። ሄልሜቱን ወደፊት ዝቅ አድርጎ ተጠጋው። በሚያስፈራ ድምፅ እየጮኸበት መስታሪያውን አቀባብሎ ውረድ ውረድ ብያለሁ፣ ካለበለዚያ እንዳትበላሽ አለው። ሰውየው የወታደሩን ትዕዛዝ አክብሮ ፍራቻውን አንግቦ ወረደ። ፊቱን እንዲዞር ካደረገ በኋላ በከፍተኛ ወታደራዊ ድምፅ እጅ ወደ ላይ አለው። ግለሰቡም የተባለውን በፍጥነት አደረገ። መሳሪያውን እንደደገነበት በጥያቄ በማጣደፍ ኬን ነው የምመጣው አለው። ከብሉናይል ሆቴል? እዛ ሆቴል ነው የምትሰራው? አይደለም፣ ስፖርተኛ ነኝ። ሩጫ ነው ወይስ መረብ ኳስ? እግር ኳስ ነው። የምን ክለብ? ጊዮርጊስ። ማን ትባላለህ? አለማየሁ። አለማየሁማ። ኃይለ ስላሴ? የንጉሱ ልጅ። አንተማ ዋናው ተፈላጊ ነህ። ምን አደረው? ምን አደረው ትላለህ? አንተማ ዋናው አድሃሪ ነህ። አይደለሁም። ዛሬ ቀኑን ሙሉ አድሃሪ በየቦታው ስንረሽን ነበር፣ አንተም እጃችን ገባ። ኧረ ጌታዬ፣ እኔ ሰላማዊ ሰው ነኝ። መች ሰላም ሰጣችሁን? የንጉሱ ልጅ በእጄ ገብቶ በሳንጃ ሳልወጋው ከለቀቅኩትማ። ወታደሩ ቀኑን ሙሉ የተዘጋጀበት ነገር በመሆኑ በቀላሉ ይለቀው አልፈለገም። ሳንጃውን ወደ ጀርባው አስጠጋና ነካ አደረገው። ያን ጊዜ ነፃ እርምጃ የሚወሰድበት ወቅት ነበር። ወታደሩም ሆነ ቤት ጠባቂው ተራ አብዮተኛ ብሎ የጠረጠረውን ሰው ያለምንም ማጣራት የመግደል ስልጣን ተሰጥቶት ነበር። አለማየሁም ይህን ያውቃል። ዛሬ አስቸጋሪ ነገር ገጥሞታል። የጃንሆይ ልጅ ነው ለሚባል ከንጉሳውያን ቤተሰብ ላይ እየተወሰደ ያለው እርምጃ እሱ ጋር እንደደረሰ ገምቷል። ወታደሩም እየፈተሸ ያለው ነፃ እርምጃ ለመውሰድ እንደተዘጋጀ ሆኖ ነው። ጥያቄውን ቀጠለ። ጃንሆይ ናቸው ያሳደጉ አይደል አለው። ማለቴ እኔ አባቴ። የንጉሱ ሰዎች ታስረው ሲገደሉ አንተ እንዴት ሳት እያስቀረ? እኔ የንጉሳውያን ቤተሰብ አይደለሁም። አትዋሽ። አንተን በመያዜ እድለኛ ነኝ፣ እንዲያውም እሸለማለሁ። እባክህ ልቀቀኝ። በህይወት ሳይሆን ሬሳ ነኝ። እኔ ንጹህ ነኝ። ሰዎችን ጠይቅ። ማንንም አልጠይቅም። ዛሬ ምንም ሰው አልገደልኩም ነበር። አንተን በማግኘቴ እኔ ሰላማዊ ሰው ነኝ። ምስክር ማቅረብ እችላለሁ። ወታደር ካልሆነ የሲቪል ምስክር አንፈልግም። የወታደር አቀርባለሁ። ማን የሚባል? አስር አለቃ ሲሳይ ስንተኛ ክፍለ ጦር ነው? ክፍለ ጦሩን አላውቅም ግን ሞሪስ ይሉታል። የጠረቃ ብሩ ተጫዋች? አዎ። እሱማ ይሃፓው ነው ተገኝቶ ዛሬ ተገደለ። የሱ ጓደኛ ከሆንክማ አንተም ይሃፓለ። ወራ አይደለሁም። ሞሪስ ሲመረመር አንተ ነጭ ሽጉጥ እንዳለ ተናግሯል። አረ ጌታዬ ሽጉጥ የለኝም። አለማየው ሽጉጥ እንዳለው ሲወራ ወታደሩ ከዚህ በፊት ሰምቶ ስለነበር ነው ስለመሳሪያ ያነሳበት። በጣም እንደፈራ ስለአወቀ የበለጠ ማስጨናነቅ ጀመረ። ፍተሻውንም ማጠናከረ። ያን ጊዜ ንጉሱ ብዙ ብር ውጭ አገር አስቀምጠዋል፣ ሌላውን ዘመዶቻቸው ጋር ደብቀዋል እየተባለ ይወራ ነበር። አለማየው ፊቱን እንዳዞረ ወታደሩ ፊቱን እየፈተሸው ጃንሆይ ብዙ ብር እንደደበቁ ታውቃለህ አይደል አለው። ሲባል ነው የሰማሁት። አንተ ጋር ስንት አስቀምጠዋል? እኔ ሰርቶ አዳሪ ነኝ፣ የእርሳቸውን ብር አላየሁም። አትዋሽ። እውነቴን ነው። ቤትህ ሄደን እንፈትሽ። እሺ፣ ከተገኘብህ እዛው ቤትህ ነው የምገልህ። ወታደሩ ሳንጃውን አውልቆ ወገቡ ላይ ተካው። መሳሪያውን በከፍተኛ ድምፅ ቃቃቃቃ አድርጎ አቀባበለና በአፈሙዙ ወገቡን ነካ አደረገው። ይህን ጊዜ በጣም ፈራና ልመናውን አሽጎደጎደው። በደንብ አጉላላው። ከዚህ በፊት የእኛን ቡድን ዋንጫ ባሰሳ ውሰዱ ብለህ አሹፈህብናል። እኔ ቀልዴድ ነው? እኛ መቀለጃ ነን? እንደዛ ለማለት ፈልጌ አይደለም። እኛ ተጫውተን ማሸነፍ አንችልም እንዴ? ትችላላችሁ። ሌላ ጊዜ በእኛ ቡድን ታሾፋለህ? አላደርገውም። ወታደሩ ከዚህ በላይ ሊቀጥል አልቻለም። ሌሎች ተፈታሾች እየመጡ ነበር። በመጨረሻ ለዛሬ ምሬሃለሁ፣ ፊትህን ሳታዞር መኪና ውስጥ በፍጥነት ግባና ሂድ አለው። መኪናውን አስደስቶ አመስግኖ ሸመጠጠ። የሚሄደው ወደ ፒያሳ ነበር። ነገር ግን በድንጋጤ አቅጣጫውን ቀይሮ ወደ ሌላ ቦታ ተጓዘ። በሶስተኛው ቀን ወታደሩና መንግስቱ ወርቆ ብሉናይል ሆቴል በር ላይ ተገናኙ። ወታደሩ ባክብሮት እንደምን ነጋሽ አለው። ሞሪስ ደህና ነህ? ደህና። ከትናንት ወዲያ እኮ ተገናኘን። ከማን ጋር? ካለማየው። የት? ወሳኝ ቦታ። አለማየው በሞሪስ ላይ ብዙ ጊዜ ሲቀልድበት መንግስቱ ተው ከወታደር ጋር አትቀልድ አንድ ቀን ጉድ እንዳያረግህ ሲለው አለማየሁም ተው ምን ያመጣል እያለ ይናገር ነበር። ቴሌበር ላይ ተገናኙና የሆነው ሆነ። ሞሪስ ይናገራል። ቴሌበር ላይ ያደረግኩትን ሁሉ ለመንግስቱ በዝርዝር አጫወትኩት። መንግስቱ እንባው እስኪመጣ ድረስ ነው የሳቀው። ለልምምድ ሲመጣ አለማየሁን አገኘውና ሞሪስ ተጫወተብህ አይደል አለው። እሱም ይሄ እርሻ ላይ የሚተከል የወፍ ማስፈራሪያ ይመሰለ ብሎ ተረበ። እኔም እሱም በነገሩ ለአንድ ሰሞን እናወጋው ነበር ይላል ሞሪስ። አለማየሁ የፈለገ ቢናገር ማንም ሰው አይቀየመውም። ወቅቱ አስቸጋሪ በነበረበት ጊዜ ሞሪስ ጠብቆ የሚፈልገውን አደረገ። ከመሳደዱና ከመገዳደሉ ጀርባ እንዲህ አይነቱ ነገር በጣም ያስቅም ያስገርምም ነበር። በ1969 ዓመተ ምህረት የሸዋ ሻምፒዮና 12 ቡድኖች በሁለት ምድብ ተደልድለው ተሳተፉ። ከየምድቡ አንደኛ እና ሁለተኛ የወጡ አራት ቡድኖች ወደ ቀጣዩ ዙር አለፉ። እነዚህ ቡድኖች የሚያካሂዱት ውድድር የአራቱ ኃያላን ሻምፒዮና ተብሎ ተሰይሟል። በዚህ ውድድር ለፍጻሜ የተገናኙት ጊዮርጊስና መቻል ነበሩ። ወታደራዊ መንግስትን ለመቃወም አብዛኛው ወጣት ለጊዮርጊስ መደገፉን ተያያዘው። በተለይ የኢሃፓ አባል የሆኑ ወጣቶች ወደ ስታዲየም ሲመጡ ለጊዮርጊስ ከመደገፋቸው ጎን ለጎን መረጃ ይለዋወጣሉ። የተጠፋፉት አባላትም ግንኙነት የሚፈጥሩት በእንዲህ አይነት ግጥሚያ ላይ በመሆኑ በአንድ ድንጋይ ሁለት ወፍ ስራ ይዘዋል። ጨዋታው ተጋግሎ ሰብስቤ አሰፋ ለጊዮርጊስ ያስቆጠረው ጎል በመሻሩ በተነሳው ተቃውሞ የጥበቃ ወታደሮችና ወጣቶች ተጋጩ። ጎል መሻሩ ምክንያት ይሁን እንጂ ነገሩ ወታደሩና ተማሪው በከተማ ውስጥ የሚሳደዱበት የፖለቲካ ፍጭት ኳስ ሜዳ ላይም ተግባራዊ ለማድረግ በመፈለግ ነበር። ጨዋታው በተጋጋለበት ጊዜ አንዳንድ ተመልካች በካድሪዎች እየተያዙ ሲወሰዱ በተነሳው ተቃውሞና ጩኸት ውዝግብ ተፈጠረ። በዚህ መካከል ጨዋታው ሊገባደድ የተወሰነ ደቂቃ ሲቀር አንድ ወጣት በታሴራ በር በኩል ከጫፍ ተወርጉሮ ወደቀ። ወርዋሪዎቹ ገፍትረውት ተሰወሩ። ተገፍታሪው የመኢሶን ደጋፊ የነበረ ሰላይና ጠቋሚ ነው ብለው ስለጠረጠሩት ቁልቁል እንደለቀቁት ተነግሯል። ገፍታሪዎቹን ማንም አልያዛቸው። ምናልባት በአካባቢው የነበሩት የእነርሱ ደጋፊዎች ሊሆኑ ይችላሉ። አለበለዚያም የራሳቸው ጉዳይ ብለው ትተዋቸው ይሆናል። ሁለቱም ቡድኖች ጎል ሳያገቡ ቆይተው በባከነ ሰዓት እንግዳ ወርቅ ሰበታ ባስቆጠረው ኳስ ጊዮርጊስ ዋንጫውን ወሰደ። ጨዋታው እንዳለቀ ስታዲየም ውስጥ ዙሪያውን ጋዜጣ በማቀጣጠል አደመቁት። ከስታዲየም ውጪ ግን ሰዶ ማሳደድ ተጀመረ። ወጣት የሆኑትን የኢሃፓ ጀሌ በማለት እየቀጠቀጡ መኪና ላይ ጫኗቸው። ጌታቸው እንዲህ ያስታውሳል። ከመቻል ጋር በፊትም የምናደርገው ግጥሚያ ሽኩቻና ጫና የበዛበት ነበር። የዚያን ቀን ግን የተለየ የነበረው ኢሃፓና ደርግ ፍጥጫ ላይ በመሆናቸው ነበር። ህዝቡ ደግሞ ይህን ጨዋታ በማሸነፍ ወታደራዊ መንግስት ላይ እንድንጮህ አድርጉን ይል ነበር። ስታዲየም ውስጥ ያለው የድጋፍ አሰጣጥ የፖለቲካ ፍጥጫ ያለበት እንደነበር በጩኸት የሚገልጹት ስሜት ያስታውቅ ነበር። ቡድናችን ህዝባዊና በወጣቱ የሚደገፍ ነበር። ከዚህ ሌላ ቀደም ሲል የበላይ ጠባቂያችን አልጋ ወራሽ በመሆናቸው በቤተ መንግስት ሰዎች ይታገዝ ነበር። ይህን ተከትሎ ቡድናችን ንጉሥ ናፋቂ በሚል ወታደራዊ መንግስት ለኛ ጥሩ አመለካከት አልነበረውም። ደርግ የእኛን ቡድን የኢሃፓ ደጋፊ ናቸው ብሎ ፈርጇል። በዚህ የተነሳ የደርግ ሰዎች መቻል በጊዮርጊስ እንዲሸነፍ በፍጹም አይፈልጉም። ምክንያቱም ውጤቱ ከተማ ውስጥ መነጋገሪያ ከመሆን ባለፈ የኢሃፓን ሞራል ከፍ ያደርጋል በሚል ነበር። የዚያን ቀን ግን በልጠን አሸነፍናቸው። ከሜዳ ውጭ ደጋፊዎቻችን ተደበደቡ። አንዳንዶቹን ወጣቶች በማክ እየጫኑ ወሰዷቸው። ምሽቱን ዳሊሙ የጀመረው ጸብ በአብዛኛው አካባቢ ታወቀ። በየስፍራው ተኩሱ እየበረታ ሄደ። ጨዋታውን ተገን አድርገው የመጡት ደርግና ኢሃፓ ተነቋቆሩ። በወቅቱ ከተማ ውስጥ ያለው የፖለቲካ ፍጥጫ ስታዲየም ይንጸባረቃል። ተመልካቹ ደርግን ለመቃወም የመቻልን ተጫዋቾች ይሳደብ ነበር። መቻል ሲሸነፍ ደርግ አሰደባችሁን እያሉ ይወቅሷቸዋል። ህዝቡ ደግሞ ሜዳ ላይ ያዋክባቸዋል በማለት ያንን ወቅት በዚህ መልክ ገልጾታል። የመቻል ተጫዋች የነበረው ግርማ ሳህሌ ታህሳስ 12 ቀን በ1995 በሊብሮ ጋዜጣ ቃለ ምልልስ አድርጎ ነበር። በዚያን ወቅት ማለትም በ1969 ዓ.ም በኳስ ሜዳ ይታይ የነበረውን ውዝግብ ግርማ እንዲህ በሚል ገልጾታል። የመቻል ደጋፊ ስታዲየም ውስጥ ይረብሻል ስለሚባለው ጉዳይ ብዙ ተብሏል። ነገር ግን ቆስቋሹ በተቃራኒ ወገን ያለው ነበር። ለዚህ አንድ ምሳሌ ላንሳ። እኛና መብራት ኃይል እየተጫወትን ነበር። መብራት ኃይል ጎል አግብቶ እየመራ ነው። ካታንጋ የመቻል ቲፎዞም አይገባም። እዚያ በአብዛኛው ቦታው የተያዘው በጊዮርጊስ ደጋፊ ነው። ቡድናችን የሚደገፈው በወታደሩ ነው። በወቅቱ ወታደሩ ስልጣን ስለያዘ ከሲቪሉ ጋር የፖለቲካ ልዩነት ነበረው። ማንም ሰው መንግስትን የትም ቦታ ለመናገር አይችልም። ወቅቱ አስፈሪ ነው። መሳደብ የሚቻለው ስታዲየም መጥተህ ነው። የመቻል ተጫዋቾችን የምትሳደብ አስመስለህ የፖለቲካ ስሜትህን ትወጣለህ። እንዲያውም ዛሬም ንጻ የመናገሪያ መድረክ ነው ተብሎ ይታመንበት ነበር። መንግስትን ለመሳደብ ከመቻል ተጫዋች ጋር ነው የምትጣላው። ይሄ ነገር እየባሰ መጣ። አራት የሚሆኑ የመቻል ደጋፊዎች ማንነታቸውን ቀይረው በካታንጋ ከጊዮርጊስ ደጋፊዎች ጋር ተቀላቀሉ። እዚያማል ብዙ ሰዎች ይሳደቡ ነበር። እነዚህ የመቻል ደጋፊዎች ባንዲራቸውን አውጥተው አውለበለቡ። በዚህ ጊዜ በአካባቢው የነበሩ የጊዮርጊስ ደጋፊዎች ቦታውን ጥለው እየሮጡ መሄድ ጀመሩ። ምክንያቱም ተናግረዋል፣ የምንጫወተው ከመብራት ኃይል ጋር ቢሆንም የሌላ ቡድን ደጋፊዎች ከመንግስት ጋር ያላቸውን ችግር እኛ ላይ ነበር የሚወጡት። መብራት ኃይል እየመራ ስለነበር ስድቡም እየበዛ ሲሄድ ሜዳ ውስጥ ያሉት የኛ ልጆች ጨዋታውን ያቆሙና አጥር እየዘለሉ ትሪቡንና ሌላም ቦታ ይገባሉ። ሜዳ ውስጥ የቀረነው እኔና ሁለት ተጫዋቾች ነበር። እኛም ለምን እንደቀረን አናውቅም። አጥር ዘለው ወደ ተመልካቹ የገቡት የመቻል ተጫዋቾች በቦክስ፣ በርግቻ፣ በጥፊ፣ በካራቲ መሬት እየጣሉ በብሎን ጫማ ፊታቸውን አናታቸውን ሳይቀር እየረገጹ መደብደብ ጀመሩ። ግማሹ ቤት በኩል አምልጦ እንደወጣ አይታወቅም። የሚገርመው ዳኛው ጨዋታውን አልዘጋም፣ ምክንያቱም መብራት እየበራ ስለነበረ ነው። እኛ እየመራን ቢሆን ኖሮ ያቋርጥ ነበር። የኛ ልጆች ተመልካቹን ደብድበው ከተመለሱ በኋላ ጨዋታውን ገልብጠን አሸነፍን ብሏል። የአዲስ አበባ ስቴዲየም የእግር ኳስ መጫወቻ ሜዳ ብቻ ሳይሆን የፖለቲካ ትርኢት የሚታይበት ቦታም ነበር። ስታዲየም ውስጥ የሲቪል ልብስ የለበሱ የደህንነት ሰዎች ከተመልካቹ መካከል ድንገት ተጠርጣሪ የተባለውን እጅ ወደ ላይ ብለው አፍሰው መውሰድ የተለመደ ነው። በወቅቱ የአየር መንገድ ተጫዋች የነበረው ገረመው ዘርጋ ይህን እውነታ ያስታውሳል። አንዳንድ የሲቪል ልብስ የለበሱ ሰዎች ሽጉጥ ደግነው እየነዱ ይወስዳሉ። አንድ ቀን ከጌታቸው ዱላ ጋር በምስማር ተራ በኩል ገብተን ጨዋታ እናያለን። ከተመልካቹ መሃል ሁለት ሰዎችን ሽጉጥ ደግነው አናርኪስት ናቸው በማለት ከያዙ በኋላ መፈክር አሰምተውባቸው ይዘዋል ወሰዷቸው። እኛም ነገሩ ስላላማረን ጨዋታውን ሳንጨርስ ከሜዳ ወጣን። ከሲ ሜዳ ፊት ለፊት ሴተኛ አዳሪዎች ሰፈር በኋላ የሻቢያ ኤምባሲ የነበረው ሁለት ሰዎች ተገድለው አየን። አንደኛው የኳስ ደጋፊ የነበረና በዚያን ሰሞን ከኔ ጋር ካዛንቺስ ቡና ቤት አብረን ስናመሽ የነበረ ልጅ ነው። እሱ መገደሉን ሳይ እኔ ሰጋው፣ ምክንያቱም አብረን እንታይ ነበር። ከዚያ በኋላ ለጥቂት ጊዜ ኳስ ሜዳ አልገባውም ይላል። ከአዲስ አበባ ስቴዲየም ታድዶ የሚያዘው የኢሃፓ አባላት ብቻ አልነበሩም። በ1969 ዓመተ ምህረት ጊዮርጊስና አየር መንገድ እየተጫወቱ ሶስት ወጣቶች አናርኪስቶች ናችሁ ተብለው ሲቪል ልብስ በለበሱ የደህንነት ሰዎች ተያዙ። ጨዋታው የሚካሄደው ምሽት ላይ ነው። ከስታዲየሙ ጀርባ ከነበረው ማደያ ጋር ሲደርሱ የተያዙት መጮክ ሲጀምሩ ተኩሰው ገደሏቸው። ገዳዮቹ የደህንነት አባል ናቸው ይባሉ እንጂ የኢሃፓ ስኳዶች ነበሩ። የተገደሉት ደግሞ የመኢሶን ሰዎች ናቸው። ሟቾቹ የመኢሶን አባላት ቀደም ሲሉ ኢሃፓ የነበሩና ከርተው ወደ ሌላ ድርጅት በመሄድ የኢሃፓን ምስጢር አሳልፈው ሰጥተዋል ተብለው ይፈለጉ ነበር። አዲስ አበባ ስታዲየም የድርጅት ሰዎች የሚደበቁበትና ሲገናኙም የሚገዳደሩበት ቦታ ነበር።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሾ